በኢትዮጵያ ሱስ አምጪ ንጥረ ነገሮችን የሚጠቀሙ ወጣቶች ቁጥር እየጨመረ በመምጣቱ በጤና በኢኮኖሚና አጠቃላይ ማህበራዊ ህይወት ላይ የሚደርሰው አደጋ ከፍተኛ መሆኑን ብሔራዊ የጤና ድርጅት የተሰኘው ተቋም ያካሄደው ጥናት ያመለክታል። ተቋሙ በሁለተኛ ደረጃና በዩኒቨርሲቲ ተማሪዎች ላይ ባካሄደው ጥናት 52 ከመቶ የሚሆኑ ተማሪዎች ቢያንስ አንድ ጊዜ ለሱስ የሚዳርጉ ንጥረ ነገሮችን እንደሚጠቀሙና ከነዚህ ውስጥ 46.2 ከመቶ የሚሆኑት የአልኮል፣ 24.7 ከመቶ የሚሆኑት የጫትና 14.7 ከመቶ የሚሆኑት ደግሞ የሲጋራ ሱሰኛ መሆናቸውን አመልክቷል። ሰላም ጤና ይስጥልኝ። እንደምን አመሻችሁ የተከበራችሁ የአሜሪካ ድምጽ አድማጮችና ተመልካቾች። ሳምንታዊ የጋቢና መሰናዷችን እነሆ ጀምሯል። በምሽቱ የጋቢና ቅንብራችን ሱስ አስያዥ ንጥረ ነገሮችን መጠቀም በወጣቶች ላይ የሚያደርሰውን ተጽዕኖና በዚህ ችግር ተጎጂ ለሆኑ ወጣቶች የሚሰጡ የህክምና ድጋፎችን እንቃኛለን። ፕሮግራሙን በመምራት አብራችሁ የማመሻው ስመኝሽ የቆየ ነኝ። ብርሃን ኃይሉ በቅንብሩ አብራን ታመሻለች። የወጣቶች የሱስ ተጋላጭነት ከጊዜ ወደ ጊዜ እየሰፋ መሄዱን የተለያዩ ጥናቶች ያመለክታሉ። በአዲስ አበባ የተለያዩ አካባቢዎች ያነጋገርናቸው ነዋሪዎችም የሱስ አይነቶችና መጠን እየጨመረ መምጣቱ በርካታ ወጣቶችን ራስ እስከ ማጥፋት የሚያደርስ ድባቴ እንደሚያጋልጣቸው ነግረውናል። አስቀድመን ኬኔዲ አባተ በአዲስ አበባ የተዘዋወረ ያነጋገርናቸውን እነዚህ ነዋሪዎች የሰጡትን አስተያየት ነው የምንሰማው። አድማጮችና ተመልካቾቻችን በዚህ ምሽት የምናስተላልፋቸው ዘገባዎች ወጣቶች የተለያዩ አደንዛዥ እጾችን ሲጠቀሙ እንደሚያሳይ አስቀድመን ለማስታወስ እንወዳለን።
ትትና እባላለሁ። አሁን በኢትዮጵያ ላይ ባለው ሁኔታ ለሱስ ተጋላጭነት ወጣቱ በጣም ከፍተኛ ነው ብዬ አስባለሁ። አብዛኛው ወጣት ህብረተሰብ ስራ አጥ እንደመሆኑ መጠን ስራ ማጣቱ፣ የሚውልበት ቦታ ማጣቱ እንደዚህ አይነት ነገሮች ወደ ሱስ ያጋልጣል ብዬ አስባለሁ። የቤቱ ያሉ ዲፕሬስድ ሆነው ወደ ሌላ ሱስም ኢቨን ትራንስፈር ያደርጋል። አሁን በቁማር ሲበሉ ወደ ዲፕሬሽን ወደ አልኮል ሱስ ወደ መጠጥ ሱስ እና ኢቨን ሱሶቹ ራሱ ተያያዥነት አላቸው፣ እርስ በርሳቸው ይመጋገባሉ። ስለዚህ ብር ይፈልጋል ያንን ሱስ ለማድረግ ማለት ነው። መጠጥም ሊሆን ይችላል፣ ሲጋራም፣ ሌላም ነገር ማለት ነው። እና ያንን ብር ለማምጣት የተለያየ ማህበራዊ ቀውስ ውስጥ ይከታል ራሱን። ወደ ስርቆት ሊሆን ይችላል፣ ህገወጥ ነገር መስራት ሊሆን ይችላል። እነዚህ ነገሮች ተያይዘው ይመጣሉ። እነዚህ ደግሞ ሀገራችን ውስጥ ለሚነሳ ኢቭን ለሰላም እጦቱ ለኤቭሪቲንግ ዋነኛ መንስኤ ናቸው ብዬ አስባለሁ። ስለዚህ አንደኛው ትልቁ ነገር የምለው ስራ አጥነትን መቅረፍ።
ስሜ ዮሴፍ ሽመልስ ይባላል። የሁለተኛ ደረጃ ተማሪ።
በሱስ ደረጃ አሁን ሱስ ለሰው ልጅ ከፊ ደረጃ የሚባል ሁኔታ ላይ ያለ ነገር ነው። በሱስ ጋራ በጫት ሱስ ውስጥ ተጠምደው ከቤተሰብ ጋርም ተጣልተው የራሳቸው የማይሆን ቦታ ላይ እስከ መድረስ ደረጃ የደረሱ ብዙ ልጆች አውቃሉ። ያለው ተጽዕኖ በዋነኛነት የሰው ልጅ ወደ ኋላ መጣል ነው። ያን ነገር ደግሞ ለማስቀረት ሁሉም ሰው ተግቶ መስራት አለበት።
ስሜ ፍሬጋነስ ይባላል። ያው በፊት እንደምናውቃቸው የጫት የሲጋራና የመጠጥ ሱሶች አሉ። ከዚህ ባለፈ ግን አሁን ላይ ወጣቱንም እየጎዳ ያለው ሱስ ምን መሰለ? ቤቲካ ምናምን የምንላቸው ሱሶች አሉ። ወጣቱ ልክ የሆነ አንድ ይጫወትና ገንዘብ ሲያገኝ ተቀጣታይ ከዛ ውስጥ መውጣት የማይችልበት ሁኔታ ይፈጠራል። እዛ ውስጥ እንዲቀር ያደርጋል። ከዛ ከቤተሰብ ይወጣል እና በዛ ነው የሚደከመው። ብዙ ልጆች ራሳቸውን ዋጋ እያስከፈላቸው ያለ ነገር ነው እና እኔ በዚህ ጉዳይ በሱስ ጉዳይ ላይ መንግስት ከማስቆሙ ይልቅ የስራ አድቫንቴጅ ቢፈጥርላቸው ባይ ነኝ። ማለት እኚህ ልጆች በስራ ቢዚ ሲሆኑ ያንን ነገር እየተውት የመምጣት ሁኔታቸው ይፈጠራል። ግን አንድን ወጣት ሄደ ለምንድነው ሱስ የምትጠቀመው አለም ደግሞ ሱስ አቁም ብለ ፎርስ ማድረግ አትችልም፣ መጫንም አትችልም። ምክንያቱም ያ ሰው ሱሱን አቁሞ ምንድነው የሚሰራው? ዛሬ ተመርቆ በየቤቱ ያለ በጣም ብዙ ወጣቶች አሉ።
አንተ ነክን ይባላል ነው የእንጨት ባለሙያ ነው። እኛ ጋር ላይ ብዙ የህዝብ ቁጥር ያለው ወጣቶች ነው። እና ወላይ ግን ወጣቶች ግን በአብዛኛው የሥራ ድርም ከማጣት እንዲሁም ከምን ባይታው በማይታወቁ ሁኔታ በጣም ከፍተኛ የሆነ የሱስ ተጠቂ ሆኗል። ሱስ ስንል ግን ያው ጫት ምናምን ብቻ ሳይሆን የሶሻል ሚዲያም ሱስ አለ፣ የዴቲንግ ሱስ አለና እነዚህ ነገሮች በጣም የሰው ኃይሉን በተለይ ደግሞ ወጣቱን ክፍል በጣም እየጎዳ ነውና በጣም ብዙ ማቃቸው አሉ። በእኛም ሥራ ውስጥ ሲሰሩ የነበሩ ግን አሁን ላይ የሱስ ተጠቂ ሆኖ በከፍተኛ ሁኔታ በጣም ያሳዝኑናል ስናያቸው ራሱና ምንድነው ሲባል ያው አንዳንዴ ምንድነው ይሄ ኑሮ ውድነትም ምንምና ከስትረስ ውስጥ ከመግባትም ነውና ወጣቱ ምንድነው የሚፈልገው የሚለውንም ነገር መንግስት የሥራ ድልም ከመፍጠርም ባሻገር ቁጭ ብሎ የምክክር መድረኮችን አዘጋጅቶ እንደዛ አንተ ማለት ነውና እኛም ደግሞ ብዙ የሥራ ድል መፍጠርና እነሱን ደግሞ በደንብ አቅርቦ ማነጋገር መፍትሄ ነው ብዬ አስባለሁ።
ረዳይ ባህረ ባላለሁ። በአጠቃላይ ወጣት ሲሆን ለሁሉም ነገር ኤክስፖዝ የሆነው የተጋለጠ ነው። ብዙ ክትትሎች አልተደረገም፣ ክፍተቶችም ነበሩ። ለምሳሌ በትምህርት ቤቶች አካባቢ ጫት ቤቶች፣ ጠላ ቤቶች ይፈቀዳሉ፣ ይደረጋሉ። የከተማው ስርዓት የሚያስይዝ ሰዎችም ይሄንን ነገር በትክክል መቆጣጠር አልቻሉም። ለጊዜው እዛ አካባቢ ያለው ወጣት የሚበላሽ ይመስለናል። ግን ያ አንድ ወጣት በአንድ ኤሪያ ላይ ያለው ወጣት ሲበላሽ በከተማውም ደረጃ በአገርም ደረጃ የሚያመጣው ክፍተት ቀላል አይደለም። ስለዚህ ምንድነው የሚደረገው? ከመጀመሪያ ከቤት ጀምሮ ወላጆች እንዴት አድርገው ልጆቻቸውን ማስተማር ማሳደግ እንዳለባቸው ከታች ጀምሮ ቢሰራ ኦሬዲ ያለፈው አልፈዋል። አሁን ያለው ግን እንደገና ማዳን የሚቻለውን ነገር ደግሞ ሁላችንም ብንሰራ የሚል አመለካከት አለኝና በተለይ በትምህርት ቤቶች አካባቢ ጭፈራ ቤቶች፣ ጠላ ቤቶች፣ ሽሻ ቤቶች እንትኖች ይሄ ጫት ቤቶች ባይፈቀዱ ማገገሚያ ሴንተሮች በተለያየ ተደርጎ ትኩረት ተደርጎ አሁን የተበላሸውን መመለስ ይቻላል።
አዲስ አበባ ነዋሪዎች በተጨማሪ አሜሪካ ድምጽ ያነጋገራቸው በሱስ ውስጥ ያለፉ ወጣቶችም የአልኮል መጠጥ፣ ሲጋራና ጫትን ጨምሮ እንደ ቀልድ የጀመሯቸው ሱስ አምጪ ነገሮች እየቆዩ ህይወታቸውን ማመሰቃቀላቸውንና የጤና እክል እንዳመጡባቸውም ነግረውናል። በዚህ ዙሪያ ያነጋገርናቸው የስነ ልቦና ባለሙያዎች በበኩላቸው የወጣቶች የሱስ ተጋላጭነት እያስከተለባቸው ካለው ማህበራዊና ኢኮኖሚያዊ ቀውስ ባለፈ የአእምሮ ጤና ህመም ምክንያት እየሆነ መምጣት ቱንም ይናገራሉ። አስማማየነም በዚህ ዙሪያ ያዘጋጀው ዘገባ ተከታዩ ነው።
ውልደትና እድገቱ በደሴ ከተማ የሆነው ናትናኤል መንገሻ የ28 ዓመት ወጣት ነው። ዩኒቨርሲቲ ትምህርቱን እስካጠናቀቀበት 2011 ዓመተ ምህረት ድረስም ምንም አይነት ሱስ አስያዥ ነገሮችን ተጠቅሞ እንደማያውቅ ይናገራል። በተመረቀበት የሲቪል ምህንድስና ሙያ ሥራ ለመፈለግ ኑሮን በአዲስ አበባ ካደረገ በኋላ ግን ይህን ሁኔታ የሚቀይር አጋጣሚ ተፈጠረ ይላል። ይህም በተደጋጋሚ የሚያጋጥመውን የራስ ህመም ለማስታገስ በሚል በጓደኛው ምክር የጀመረው የህመም ማስታገሻ መድኃኒት በጊዜ ሂደት ወደ ሱስነት እንደተቀየረበት ይናገራል።
ጭንቅላቱ ላይ ትንሽ ያመኝ ነበር፣ ጠቅ የምታደርግ ነገር ስሜት አለች እና ያችን ፔን በቃ ብዙ ጊዜ በቃ ሬጅስት ማድረግ አልችልም፣ በጣም ሀይ የሆነ ፔን ያላት። ከዚያን እሷን ሬጅስት ለማድረግ ጣጠር ምናምን አንድ የሆነ አደም የሚባል ከየመን ይመጣለች ያይኛል እና ምን ሆነ ነው ምናምን ነገር ችለኝ እንደዚህ ነገር እያመኝ ብለው እስኪ መድኃኒት ሞክሪበት ምናምን ብሎ ትራማዶል መድኃኒት ይሰጠኛል እና ያንን መድኃኒት ስውጠው በቃ ፔኑ ሁሉ ጠፋ። ምናምን ይህ ስትረስ ኬዞች ምናምን ኦሎክተም በቃ ዴድ ሆነ ፔኖቹ ተጠቅላላ። ከዛ እንደዛ ሲያደርገኝ ኦኬ ነገርማ በጣም አሪፍ ነው በቃ ምናምን ብዬ በቃ ዴይ ቱ ዴይ መዋጥ ጀመርኩኝ ማለት ነው ያንን መድኃኒት እና ስጀምረው 2 ፍሬ አካባቢ ነበር የምውጠው። ከዛ ልክ ዝሄድኩ ሲሄድ ግን ልክ በቃ በሁለቱ ፍሬ አልሰራልኝ ማለት ነው። ጨምር ማለት ጀመረ። ከዛ 3 ሳረግ 4 ሳረግ 5 ሳረግ በቀን ውስጥ 3 ስትሪፕ መዋጥ ጀመርኩ ማለት ነው። 30 ካፕሱሎች።
መድኃኒቱ እንዴት ነበር የምታገኘው? በቀላሉ ማግኘት ይቻላል መድኃኒቱ?
የዛን ሰዓት ላይ ማንኛውም ፋርማሲስት ገብቶ ያው ፔን ኪለር ስለሆነ ፕሪስክሪፕሽን ፔፐር አይጠይቁም ነበረ፣ መግዛት ይቻላል። አሁን ላይ ነው ትንሽ ወደ ፕሪስክሪፕሽን ፔፐር ተቀየረው እንጂ ያኔ ማንኛውም ሰው ገብቶ መግዛት ይችላል። ሰላሳውን ፍሬ ስገዛ 60 ብር ነበረ በዛ ጊዜ ስገዛ የነበረው። ከዛ ግን ያው እየተከለከለ ሲመጣ አንዷን ስትሪፕ 200 ብር ድረስ ከመድጋት ደርሻለሁ።
በመድኃኒት የተጀመረው የናትናኤል የሱስ ህይወት በኋላ ላይም የጫትና ሲጋራ ሱሶች ተጨምረውበት ህይወቱ እንዳመሰቃቀለበት ይናገራል።
የሆነ ሰዓት ላይ ራሴን ሳይ ጫትን፣ ሲጋራን፣ የመጠጥን፣ የሐሽሽን፣ የትራማዶን ሁሉ ነገር ሱሰኛው ራሴን አገኘሁት ማለት ነው። ምን ይሻለኛል ምናምን ነገር በቃ አልኩኝ። ከሳይትም ተውኩኝ፣ ስራዬንም አቆምኩኝ። ምክንያቱም አልቻልኩም በቃ ጠዋት ተነስቼ ያንን ነገር ካላገኘሁም መንቀሳቀስ አልችልም፣ ሰውም እንዲያወራኝ አልፈልግም ምናምን ነገር እና በጣም ያሰቃይ ጀመር ማለት ነው። ለመተው እፈልጋለሁ ግን እንዴት አድርጌ ልተው? ጠዋት ላይ ተነስቼ ሰውም ሆነ ያለች አገኘ ምን ይሻላል ምናምን ነገር አልኩኝ። በቃ ቤተሰብም በጣም በእኔ ተጨነቀ ምናምን ነገር ልክ ያንን መድኃኒቱን ስወጣው የሚገርመው ፕለፕሲ ኬዝ አመጣብኝ ማለት ነው፣ የሚጥል በሽታ። ከዛ በቃ ስራም ስለተውኩኝ ምናምን የገንዘብ እጥረት መጣ ማለት ነው። ከዛ በቃ ዛታይ ምን አደረግኩኝ? ያገኘሁትን ቤት እቃ ሁሉ እየወጣሁ እየሸጥኩኝ ማንኛውንም ነገር ወንጀሎችን እየሰራሁኝ ያን ነገር ማሟላት ጀመርኩኝ ማለት ነው።
ሌላው በአዲስ አበባ ከተማ ተወልዶ ያደገው ሱራፊል ደግሞ የመጠጥ ሱስ በሚወደው የኪነ ጥበብ ሙያው የፈለገውን ህልም እንዳይኖር ያደረገው ወጣት ነው።
አብሮ አደግ ያለ ከሱ ጋር ነው። እንደ ቀልድ አንዳንድ ነገሮች እናወራ ምናምን ተባብለን ጠበሌኝ ምናምን ሰፈር ላይ እንትን ነበር ሲንግል ምናምን ጠጣ ይባላል። እሺ ብዬ አብሮ ከሱ ጋር ሄዳለሁ። ድራፍት እንጠጣለን። ከዛ ሜንት ምናምን እንጠጣለን። ከዛ ማህበር ምናምን ይኖር የለ የአመቱ ምናምን ሲሆን ሰፈር ላይ በፊት ሳላስበው በቃ ትበሳጭ ነገሮች ምናምን የት የነበርኩ ሰው ነኝ፣ እንዴት በአንድ ይወርዳለሁ ና ብዬ ሳስብ ነገሮች ሲጎሉብኝ ነው በቃ መጠጡ ትዝ የሚለኝ።
ይህ የናትናኤልና ሱራፌል የሱስ ህይወት የበርካታ ኢትዮጵያን ወጣቶች ፈተናም ጭምር ነው። በአሜሪካ በሚገኘው ብሔራዊ የሕክምና ቤተ መጻሕፍት ወይም ናሽናል ላይብራሪ ኦፍ ሜዲሲን ላይ እንደ አውሮፓውያን አቆጣጠር በመጋቢት 2023 በታተመ በኢትዮጵያ የወጣቶችን የሱስ ተጋላጭነት የተመለከተ ጥናት ላይ የአልኮል መጠጥ፣ ጫት፣ ሲጋራና ሲሻ በወጣቶች ዘንድ የሚዘወተሩ መሆናቸውን ይገልጻል። በጥናቱ ውስጥ ከተሳተፉ ዕድሜያቸው ከ15 ከ24 ከሆኑ ከ10,000 በላይ ወጣቶች መካከልም 36 በመቶ የሚሆኑት የአልኮል መጠጥ፣ 12.5 በመቶ የሚሆኑት ደግሞ የጫት ተጠቃሚዎች መሆናቸውን ገልጿል። በዚህ ህይወት ውስጥ ያለፈው ናትናኤል መንገሻም የወጣቶች የሱስ ተጋላጭነት ተባብሷል ይላል።
በአዲስ አበባ ብቻ አይደለም በማንኛውም ክፍለ ሀገራቶች ላይ ይዘው ተዘዋውረ ብታይ የማይቅም የማያጭስ ወጣት በጣት የሚቆጠሩ ናቸው የምታየው ማለት ነው። ያለ የስራ ማጣቱም ይሆናል በቃ በኢኮኖሚ ራስን አለመቻል የሚሆን በዲፕሬሽን በስትረስም ኬዝ ይሆናል። በውሏቸው አጋጣሚ በሚያገኟቸው ሰዎች አማካኝነት ሊሆን ይችላል። በማንኛውም ቦታውን ብትመለከት የማይጥም የማያጭስ ምንም አይነት ወጣት አታይም። በተለይ አሁን የግል ትምህርት ቤቶች ላይ ብትመለከት ትራማዶል በቃ እንደ ፋሽን አድርገው የሚወጡ።
ይህ የወጣቶች የሱስ ተጋላጭነት እያስከተለባቸው ካለው ማህበራዊና ኢኮኖሚያዊ ቀውስ ባለፈም ለአእምሮ ጤና ህመምም ምክንያት ስለመሆኑ የሚናገሩት ደግሞ የስነ ልቦና ባለሙያ የሆኑት አቶ ያፌት ከፈለኝ ናቸው።
ማህበራዊ ህይወታችን ላይ እጅግ ከፍተኛ የሆነ ጫና ያሳድራሉ። የምናገኛቸው ሰዎች፣ የማህበራዊ ክዋኔያችን፣ የዕለት ተዕለት ውሏችን ላይ፣ ስራችን ላይ የምንሰራው ስራዎች በእነዚህ ሱሶች ጋር ከሆነ እነሱን የማናገኝበት ከሆነ ጭራሽ ያንን ስራ ውስጥ ያክላል። ከሱም አልፎ ደግሞ አጠቃላይ የማሰብ የማስፈልፈል የማገናዘባችን አቅማችን ላይ እጅግ ከፍተኛ ጫናዎች ያሳድራል። በተለይ ደግሞ አሁን እጅግ በከፍተኛ ደረጃ በትምህርት ቤቶች፣ በባለሙያዎች፣ በተለይ ደግሞ በጤና ባለሙያዎች እጅግ በጣም እየተዘወተረ ያሉት እነዚህ ከፔንኪለር ጋር የተገናኙ የመድኃኒት ሱሶች አሳሳቢ ደረጃ ላይ እየደረሱ ነው ብንል ማጋነን አይሆንም ብዬ አስባለሁ።
በሱስ ምክንያት በብዙ የህይወት ውጣ ውረድ ውስጥ ያለፈው ናትናኤል በአሁኑ ወቅት ወጣቶች ከዚህ ህይወት እንዲወጡ በሚያግዘው ጉድላክ በተሰኘ የበጎ ፈቃድ ማህበር አማካኝነት ባገኘው ድጋፍ መድኃኒቱን ጨምሮ ከሁሉም ሱሶች ነጻ ከሆነ አንድ ዓመት ሆኖታል። አሁን የዚህ ማህበር አባል በመሆንም እንደ እርሱ ከሱስ ነጻ ለመሆን የሚታገሉ ወጣቶችንም እያገዘ እንደሚገኝ ነግሮናል።
በቃ አሁን ስራዬ ላይ ተመልሻለሁ። ማስተርሴን ለመማር አሁን ጥረት ላይ ነው ያለሁት። ሳይቶች ላይ እየተዘዋወርኩ ነው። እንደገና ደግሞ እንደ እኔ ደግሞ እንደዚህ የተያዙ ወጣቶች መውጣት የሚችሉበትን መንገድ ከአንዳንድ ሰዎች ጋር እየሆነን አዌርነስ እየሰጠን ምን እያለን ለማዳን እየሞከረን ነው ከጉድላክም ጋር አንድ ላይ በመሆን።
የአልኮል መጠጥ ሱስ ሰለባ የሆነው ስራፊልም ከዚህ ህይወት ለመውጣት በበጎ ፍቃድ ማህበሩ አማካኝነት ጥረቱን ቀጥሏል። ወጣቶች ከሱስ ርቀው ህልማቸውን እንዲኖሩ የሚያስችል ሀገራዊ ሁኔታ እንዲፈጠር መንግስትን ጨምሮ የሚመለከታቸው አካላት ለጉዳዩ ትኩረት እንዲሰጡትም ያነጋገርናቸው ወጣቶች ጠይቀዋል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
በዘገባው እንደተከታተል ነው ምንም እንኳን በኢትዮጵያ በሱስና ተያያዥ ችግሮች የሚጠቁ ወጣቶች ቁጥር እጅግ ከፍተኛ ቢሆንም ከሱስ ለማገገም የሚረዱ ተቋማት ግን በስፋት አለመኖራቸውን ባለሙያዎች ይገልጻሉ። ይሁን እንጂ በቅዱስ ጳውሎስ ሜዲካል ኮሌጅ ስር የሚገኘው የሱስ ማገገሚያ ለበርካታ ወጣቶች ድጋፍ በማድረግ ወጣቶች ወደ መደበኛ ህይወታቸው እንዲመለሱ እየረዳ ይገኛል። አንድ ወጣትም በዚህ ተቋም ውስጥ አገግሞ ለሌሎች ወጣቶች ድጋፍ በመስጠት ላይ ይገኛል። ቀጣዩ ዘገባም ይህን የህክምና ጉዞ ያስቃኘናል። በቅርበት የሚያውቁት ሰዎችና ጓደኞቹ እድለኛው እያሉ የሚጠሩት ዮናታን ሊዮን ከ20 አመት በላይ በሱስ ህመም ተሰቃይቷል። እሱ እንደሚለው ሱስ አስያዥ ከሆኑ ንጥረ ነገሮች ጋር የተዋወቀው በህፃንነት እድሜው አጎቱ ሲጋራ ሲያጨሱና ጫት ሲቅሙ በመመልከት ሲሆን ልክ 7 አመት ሲሞላው ቢራና ሲጋራ ሰርቆ ለመሞከር ሲጥር ወላጆቹ ደረሱበት።
በቃ አንገበገቡኝ፣ የበቃ አጣደፉኝ በመት። ያ ግን ምንድነው በሰበን እንድቀርብ አይደለም ያደረገኝ፣ እንድፈራቸውና ማላችን ጋፕ እንዲፈጠር ሆነ። ሰው ምንድነው በቁጣ በግርፊያ ብዙ ሰው ያምናል ልጆችን የሚያስተካክል ምናምን ይመስላል፣ ግን አይደለም። ያን ጊዜ እኔ አሁን ወስደው ይሄ ነገር እንዲ ነው የሚያደርገው ብለው ወደ አንድ መጠጥ ቤት ወስደውኝ፣ በረንዳ ላይ ያሉ ብዙ ትልልቅ ሰዎች አሉ፣ አይናቸው የጠፋ በመጠጥ ምክንያት ጥርሳቸው ለቀ የማይሆን አይነት ህይወት ውስጥ የገቡ አሉ። እና እነዛን ወስዶ ቢያሳዩ ይኖር በልጅ አይምሮ የከሳልኩት ዋው እንዲ ነው የሚያደርገው ማለት ነው ብዬ ፈርቼ እተው ነበረ።
ዮናታን ከቤተሰቦቹ በመደበቅ የጀመረው የአልኮል መጠጥ ግን እያደገ ሄዶ የሱስ ቁራኛ እንዳደረገው ይናገራል። ከሱስ ጋር ባሳለፋቸው 2 አስርት ዓመታትም በሙዚቃ ኢንዱስትሪ ውስጥ በዲጄነት እየሰራ በሚያገኘው ገንዘብ መኖር ካለመቻሉ በተጨማሪ በጤናውና በማህበራዊ ህይወቱ ከፍተኛ መቃወስ እንደደረሰበት ይናገራል።
ጫት፣ ሲጋራ፣ አሺሽ ስቲክ 16 ስቲክ ድረስ ምናምን ነበር የምጠቀመው፣ ዊድ ማለት ነው። ከዛ በኋላ ምን ሆንኩኝ? አልኮሊክ ነው ሆንኩት። ለካውን እስከ 10 ሰዓት ዲጄ ነሳሪች እስከ ለሊቱ 10 ሰዓት 2 ሰዓት ነበር የምተኝ እንቅልፌ። እና ምን ሆናለሁ? የሚቀሰቅሰኝ ሞት ነው። ወቻው ሞት ነው በቃ ያንቀጠቅጠኛል። ካልጠጡ የሚንቀጠቀጡ ሰዎች ያጋጥሞሽ ያውቃል? እንደሱ አይነት ነበርኩኝ እኔ። በጣም ቫይብሬት አደርጋለሁ፣ ልሞት እደርሳለሁ። ሶ እየሮጥኩኝ አረቄ ቤት አልኮል ጀመርኩኝ። የአበሻ አረቄ የምትባል የለችም። ቶሎ ወደ ራሴ የሚመልሰኝ ልክ መርፌ የሆነች ስወጋ ሲሪንጄ እሷ ታድነኛለች። እና እንግዲህ መሞቴ ወደ ሞት እየተቃረብኩ መጣሁ። ደም እስከ መጥፋት ደረስኩኝ። እንዴት እንደሚዳን ግን አላቅም ነበረ። በሽታ መሆኑ ግንዛቤ የለኝም ነበረ።
ዮናታን ህይወቱን ለአደጋ ካጋለጠው የሱስ ህይወት መላቀቅ የቻለው በቅዱስ ጳውሎስ ሜዲካል ኮሌጅ ስር በሚገኘው የሱስ ማገገሚያ ማዕከል ውስጥ ድጋፍ ከተደረገለት በኋላ ነው። የስነ አይምሮ ጤና ባለሙያና በሆስፒታሉ የአይምሮ ህክምናና ትምህርት ክፍል ኃላፊ የሆኑት ዶክተር መስከረም አበበ እንደሚሉት በሱስ ተጠቅተው ወደ ማዕከሉ የሚመጡ ወጣቶች በጤናቸው ላይ ከሚደርሰው ከፍተኛ ችግር በተጨማሪ በማህበረሰቡና በሀገር ላይ እያደረሰ ያለውን ጉዳት ያብራራሉ።
በወጣትነት እድሜ በተለይ የሚጀመሩ ሱሶች ወደፊት ከምንፈልጋቸው ደረጃ ላይ እንዳንደርስ እንቅፋት ሊሆኑብን ይችላሉ። ትምህርታቸውን እንዳይጨርሱ፣ ትምህርት አቋርጠው አልባሌ የምንላቸው ቦታዎች ላይ እንዲውሉ፣ ምርታማነትን መቀነስ፣ አምራች የሆነው የማህበረሰቡ ክፍል መድረስ ከሚፈልግበት ቦታ እንዳይደርስና ከዛም ደግሞ አገሪቷ ላይ ያሉት ወጣቶች ሰክሰስፉል የማይሆኑበት ወይም አምራች የማይሆኑበትን ሁኔታ ሊያስከትል ይችላል። እንዲሁም ደግሞ ከቤተሰብ ጋር መግባባትን ይከለክላል። የተለያዩ ግጭቶችን ሊያመጣ ይችላል። እንዲሁም እነዛን ሱሶች የምንጠቀመው መጀመሪያ ላይ በፍላጎት ሊሆን ይችላል። በኋላ ላይ ግን የሚያስከትሉብን ተጽዕኖች አስገዳጅ ስለሚሆን መጠቀም ግዴታ በሚሆንበት ሰዓትና ስራ በማንሰራበት ሰዓት ወደ ስርቆት፣ ወደ ተለያዩ ነገሮችም ይገፋፋል ብዙ ወጣቶችን። ምክንያቱም ግዴታ ያንን ነገር ካላደረጉ የሚከተለውን አካላዊና ስነልቦናዊ ጫና መቋቋም ስለሚከብዳቸው።
ታካሚዎች ወደ ሶስት ማገገሚያ ማዕከላት ሲመጡ የሚደረግላቸውን ህክምናም ዶክተር መስከረም እንዲህ ይገልጻሉ።
ጳውሎስ ሆስፒታል እንግዲህ አሁን ከአዲስ ህይወት የሪሃብሊቴሽን ሴንተር ጋር በመተባበር ነው ይሄንን አገልግሎት እየሰጠን ያለ ነው። እዚሁ ከኛ ጋር ረጅም አመት በሙያቸው ያገለገሉ ሲስተር ይርገዱ ናቸው የአዲስ ህይወት ማዕከልን ያቋቋሙት። ስለዚህ ማንኛውንም ታካሚ እዚህ ካየንና ስክሪን ካደረግን በኋላ የሪሃብሊቴሽን አገልግሎት ማግኘት አለበት ብለን ስናስብ ወደ አዲስ ህይወት የሱስ ማገገሚያ ማዕከል እንልክና እኛው ራሳችን ክትትል እያደረግንላቸው ከቆዩ በኋላ አሁን ላይ በቆናቸው ወይም ወደ ማህበረሰቡ ቢቀላቀሉ ከዛ ነገር አገግመዋል ምርታማ መሆን ይችላሉ ብለን በመናሰብበት ሰዓት እንዲወጡ እናደርጋለን።
ዶክተር መስከረም እንደሚሉት አብዛኞቹ የሱስ ተጠቂዎች ህክምና ለማግኘት ወደ ተቋሙ የሚሄዱት በቤተሰብና በጓደኛ ግፊት ነው። አንዳንዴ ታካሚዎች ሱስ ለማቆም ህክምና ከተደረገላቸው በኋላ ሊያገረሽባቸውና በድጋሚ ችግር ውስጥ ሊገቡ ይችላሉ። ለምሳሌ ለ30 አመታት ሲጋራ፣ ጫትና አረቄ መጠቀሙን የሚገልጸው መስፍን ነጋሽ በማከሉ በተደረገለት ድጋፍ ለ8 ወር ካቆመ በኋላ አገርሽቶበት ነበር።
በጣም ይገርምሽ ነገር ነው ይሄ ሁለተኛ ጊዜ ነው አገርሽቶብኝ ነበር መጀመሪያ። አገርሽቶብኝ ሁለተኛ ድጋሚ አሁን ምን ነውና ያንን ያገረሽውበት ምክንያት ላልደግም ነው። አሁን ካሁን በኋላ ያለኝ ጓደኞችን ያው እንደዛ አይነት ቢሆኑ ከነሱ ጋር ያለኝ ሪሌሽን በጣም የጠበበ ነው። አሳየ ተላላ ከተለሰውም ምንም ካልኩኝ ወደ ቤተክርስቲያን እንጂ ሻይ ቡናም ብዬ እነሱ በሌሉበት አካባቢ ነው። እዛ የምጠጣበት አካባቢ የምሰራውን ስራ ከራስ ከባድ ነበር። እሱንም አቁም ነው አለው።
ዮናታንም ልክ እንደ መስፍን ከአንድም ሁለት ጊዜ አገርሽቶበት ወደ ማዕከሉ ተመልሷል። በሶስተኛው ግን ከችግሩ ለመውጣት ከልቡ በመወሰኑ አሁን ከሱስ ከተላቀቀ 6 አመት ከማስቆጠር አልፎ ለሌሎች የችግሩ ተጠቂዎች ድጋፍ የሚያደርግ ተቋም መስርቷል። ወደፊት ትልቅ ማገገሚያ ገንብቶ አገልግሎቱን ለብዙዎች ለማዳረስም ትልቅ ራዕይ ሰንቆ እየሰራ ይገኛል።
ጉድላክ የሱስ ማገገሚያና የስልጠና ማዕከል የሚባል ደግሞ ግብረሰናይ ድርጅት ከመሰረተ 3ኛ አመታችንን አሁን በቅርብ ከአንድ ወር በፊት በደማቁ እዚህ አዲስ አበባ ላይ አክብረናል። ቆንጆ ቆንጆ ቦርድ ሜምበሮችም አሉኝ። እነ ትግስቱ አልተንጉስ የስነልቦና ሐኪም፣ እነ ፍጹም ፍሳሐ ያንቂ አንደበቶች ላይ በኮሜዲያል ሸቱ ጋር ይታወቃል በስብና ግንባታ አሰልጣኝ፣ እንዲሁም ደግሞ የጳውሎስ አሲስተር ብሩክ ያታሳዝነኛል ለምትለኝ አሁን ዋና ጾለች እዛ ጳውሎስ ላይ ሆስፒታል ላይ እሷም ቦርድ ሜምበር ሆና ጥሩ ሐኪሞችን ጥሩ ባለሙያዎችንም ይዤ እኔ ተሞክሮዬን ሼር ያደረኩ አሁን ድነው ቤተሰቡን በትኖ የነበረ ቤተሰቡን አግኝቶ ትምህርቱን አቋርጦ የነበረው ወደ ትምህርቱ ተመልሶ ቤተሰባቸው ደስተኛው ነው። ከኔ ጋር አሁን ሜምበር ሆኖ ብዙ ወላጆችን ብዙ ቤተሰቦችን እያፈራውበት እገኛለሁ።
በተለይ በዩኒቨርሲቲ ተማሪዎች ዘንድ ከፍተኛ ጉዳት ያደርስ የነበረው ሱሳሲያሽ ንጥረ ነገሮችን የመጠቀም ችግር አሁን ወደ ሁለተኛና አንደኛ ደረጃ ተማሪዎችም መውረዱን የሚያሰምሩበት ዶክተር መስከረም በተለይ ወጣቶች ከሚያዘወትሯቸው እንደ አልኮል፣ ጫት፣ በመርፌ የሚወሰዱ አደንዛዥ እጾችና የሚዋጡ የህመም ማስታገሻዎች እንዲርቁ የወላጅ ክትትልና የመንግስት አልቃ ገብነት እንደሚያስፈልግ አስመረውበታል። በአሜሪካ ድምጽ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ቀደም ሲል የተመለከታችኋቸው በቅዱስ ጳውሎስ ሜዲካል ኮሌጅ ስር በሚገኘው የሱስ ማገገሚያ ማዕከል የስነ አይምሮ ጤና ባለሙያና በሆስፒታሉ የአይምሮ ሕክምናና ትምህርት ክፍል ኃላፊ ዶክተር መስከረም አበበ የምሽቱ የጋቢና እንግዳችን ናቸው። በቅድሚያ ሱስ ምንድነው የሚለውን ከሚያብራሩበት ይጀምራል።
አንድ ሰው በአልኮል ሊሆን ይችላል፣ በአደንዛዥ እጽ ሊሆን ይችላል፣ ወይም በተለያዩ የባህሪ ሱሶች መጠቃቱን የምናቅበት መንገድ ነው። ስለዚህ ሱስን ለመግለጽ ለምሳሌ ያ የሚጠቀመውን ነገር ወይም ንጥረ ነገር ወይም አደንዛዥ እጽ ለመቋቋም የሚከብድ ወይም ደግሞ ያን ከዛ ልምምድ ለመውጣት በጣም አስቸጋሪ የሆነ ውስጣዊ ግፊት ይኖራል አንደኛው መገለጫው ሲሆንና በተደጋጋሚ ከዛ ነገር ለመውጣት በሚሞክሩበት ጊዜ ያንን ነገር ለመቋቋም መቸገርና ቁጥጥር ማጣት ለማቆም እየፈለጉ መቸገር እንዲሁም ደግሞ በሚያቆሙበት ሰዓት ከፍተኛ ሆነ አምሮት ወይም ክሬቪንግ የምንለው ይኖራል እንዲሁም እነዚህ ነገሮች ከመጠቀም ጋር አብሮት ያይዞ ደግሞ ማህበራዊ ኢኮኖሚያዊና ሌሎችም ከፍተኛ የሆኑ ግፊት ያሳደረበት ነገር ግን ያንን ነገር የሚጠቀመው ሰው ግን አሁንም በዛ ሁኔታ ውስጥ ተዘፍቆ በሚቆይበት ሰዓት ያ ግለሰብ በሱስ ተጠቅቷል ለማለት እንችላለን። ብዙ አይነት ክራይቴሪያዎች አሉን። ከ11 በላይ የሚሆኑ ምልክቶች አሉና አንድ ሰው ሁለትና ከዛ በላይ የሆኑትን በአንድ አመት ውስጥ የሚያሳይ ከሆነ ሱስ አለበት እንላለን። ግን ደግሞ ግዴታ እነዛን ሁሉ መዘርዘር አይጠበቅብንም። አሁን የገለጽኳቸው ምልክቶች የሚያሟሉ ከሆነ ሱስ አለበት ለማለት እንችላለን።
ሱስ አምጪኝ የሚባሉት ንጥረ ነገሮች ወጣቶችን ለዚህ የሚያጋልጡ ችግር የሚያጋልጡ ንጥረ ነገሮች ምን አይነት ናቸው?
እንግዲህ ያው እኛ ዴይሊ በስራም በየቀኑ ከማያቸውም ከምንሰማቸውም ነገሮች ውስጥ በብዛት ሲጋራ፣ ጫት፣ አልኮል ከድሮም ጀምሮ በእኛ ሀገር ውስጥ በሰፊው የሚወሰዱና የሚስተዋሉ ሱስ አምጪ ነገሮች ናቸው። ግን አሁን ላይ ያው ከዓለም አንድ የሆነች ከመምጣቷም አንፃር የተለያዩ ከስልጣኔ ጋር ተያይዘው የሚመጡ አዳዲስ የሆኑ ደግሞ ንጥረ ነገሮችን ድሮ ሁልጊዜ የማናስተውላቸው ከስንት አንዴ የምናያቸው የነበሩ ነገሮችን በተለምዶ እያየናቸው የመምጣት ሁኔታ እየጨመረ ነው። ለምሳሌ በመርፌ የሚወሰዱ ሱስ አምጪ ነገሮች እንደዚሁም ደግሞ ሌሎች ሀገሮች ላይ እንደ ኮኬይን እንደዚህ የምንላቸው ነገሮች ከፍተኛ የሆነ ወጪ ይጠይቃሉ። አፎርደብልም አይሆኑም ለአብዛኛው ማህበረሰብ። ነገር ግን ከድሮ የበለጠ አሁን ላይ በሰፊው እየተመለከተን ያለንበት ሁኔታ ነው ያለው። ወጣት ተማሪዎች በተለይ ደግሞ ይሄ የአፍላድሚ የምንላቸው ሃይ ስኩል ተማሪዎች ላይ ደግሞ አሁን በጣም እየተስተዋለ የመጣው ለአጠቃቀምም ለነሱ ምቹ ስለሚሆን እነዚህ የሚጨሱ ነገሮች በብዛት በመምህሮቻቸው ለመያዝ ቅርብ እንዲሆኑ ስለሚያደርጋቸው የሚዋጡ የህመም ማስታገሻዎችንና እንደ ሽሮፕ የሚያሳሰሉ ነገሮችንም በተለይ ወጣት ልጆች በሰፊው የተጠቀሙ ያሉበትን ሁኔታ ነው የምንመለከተው።
በምን ያክል እድሜ ክልል ውስጥ ነው በብዛት እንደዚህ በወጣት እድሜ ስንል ለምሳሌ በተማሪ ሁለተኛ ደረጃ ተማሪዎች ወይስ ዩኒቨርሲቲ ተማሪዎች በየትኛው እድሜ ክልል ያሉ ወጣቶች ናቸው ለዚህ የበለጠ ተጋላጭ የሆኑት?
እንግዲህ በሰፊው እስካሁን ድረስ የምናስተውል የነበረው በዩኒቨርሲቲ ወይም የኮሌጅ ተማሪዎች ላይ ከተለያዩ ምክንያቶች ጋር ስለሚያያዙ እነሱ በሰፊው የሚጠቀሙበት ሁኔታ እናስተውል ነበር። ግን ሱስ እድሜ ገደብ የለውም። ከልጅነት እስከ አዋቂ እስከምንላቸው ወይ ደግሞ በእድሜ ገፉ ሰዎች ድረስ የሚጠቀሙበት ሁኔታ እናስተውላለን። አሁን ላይ ግን የበለጠ አሳሳቢ የሆነ የመጣው ከሃይ ስኩልም አልፎ የመጀመሪያ ደረጃ ትምህርት የሚከታተሉ ተማሪዎችም ጭምር ለሕክምና በቤተሰቦቻቸው ተይዘው የሚመጡበት ሁኔታ የተለመደ የሆነ መጥቷል። እንዲሁም በተለያዩ ትምህርት ቤቶች ላይም ይሄንን ነገር ሲጠቀሙ ተገኙ፣ እዚህ ትምህርት ቤት እንደዚህ አይነት ነገር ተደረገ የሚለው ነገር እየተለመደና እየተስፋፋ የመጣ ችግር ነው። ስለዚህ የእድሜ ገደብ ለማስቀመጥ አስቸጋሪ የሆነበት ሁሉም እድሜ ላይ እየታየ ያለበት ሁኔታ ነው ያለው። አሁን
አካላዊም ማህበራዊም የአይምሮም ጤና ላይ ትልቅ ቀውስ የሚያስከትል ጉዳት ነው። እንግዲህ ከሱስ ለመውጣት አገልግሎት ከሚሰጡ ወይም ከዚህ ችግር ለመዳን አገልግሎት ከሚሰጡ ተቋማት መካከል በዋናነት የቅዱስ ጳውሎስ ሆስፒታል ይጠቀሳልና ምን ያክል ወጣቶች ይህን አገልግሎት ለማግኘት ወደ እናንተ ይመጣሉ? ብዙ ጊዜስ ምን አይነት ደረጃ ላይ ሲደርስ ነው ለሕክምና የሚመጡት?
እንግዲህ ያው የቅዱስ ጳውሎስ ሆስፒታል የአይምሮ ሕክምና ክፍል ይህንን አገልግሎት ሲሰጥ ረጅም ዓመትን አስቆጥሯል። በፊት ላይ በጣም አገልግሎቱ ውስን ነበረ። በተለያዩ ምክንያቶች በቦታ ጥበት በተለያዩ ምክንያቶች ለሰፊው ማህበረሰብ ተደራሽ ለመሆን እንቸገር ነበር።
አድማጮችና ተመልካቾቻችን ከዶክተር መስከረም አበበ ጋር ያደረግነውን ቆይታ ሙሉን በድረገጻችንና የማህበራዊ ትስስር መድረኮቻችን ታገኙታላችሁ። ለዛሬ የጋቢና መሰናዶቻችን ይህን ይመስሉ ነበር። በሚቀጥለው ሳምንት ሌሎች ወጣቶችን የሚመለከቱ ርዕሶችን ይዘን ወደ እናንተ እንመለሳለን። እስከዛ አስተያየቶቻችሁን በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ልታደርሱን ትችላላችሁ። መልካም ሳምንት፣ ቸርን ሰንብት።